ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በኦሮሚያ አካባቢ የቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀደስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ያቀረቡት ጥያቄ ምላሽ እንዲሰጠው እንደሚፈልጉ ሊቀ አእላፍ ቀሲስ በላይ መኮንን ገለጹ።
ሌላ ቅዱስ ሲኖዶስ ለመመስረት አይደለም፣ ሌላ ቃልና ሕግ ለማውጣት አይደለም። እንደውም ምንም ሳይጨመር ሳይቀነስ በበፊት ከቤተ ክርስቲያን ነው የሚሰራ።
በኢትዮጵያ ኦርቶዶክስ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከት ወንጌልና ሐዋርያት ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶቻ ናቸው።
መዋቅሩን ሳይጥስ ሲኖዶሳዊ መመሪያን፣ ጠቅላይ ቤተ ክህነትን፣ የቤተ ክርስቲያኒቷ መዋቅር፣ አህጉረ ስብከቶችን፣ አጥቢያ ቤተ ክርስቲያንን፣ ወረዳን ሳይለቅ ባለው መዋቅር እንዲፈጸምልን የሚል ጥያቄ መሆን ነበረበት።
ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ማክሰኞ ነሐሴ 28 2011 ዓ.ም ስርጭት ጋር አስተናጋጆች አሉ አከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሥ ታምሬና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ የዕለቱን ዜና እናሰማለን። ዶሪያን የሚል ስያሜ የተሰጠው ሂሪኬን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ዛሬም ግራንድ ባሃማ የተባለውን ደሴት ደቁሷል። ከፍተኛ ጥንካሬ የተላበሰው ማዕበል ወደ ዩናይትድ ስቴትስ ክፍለ ግዛት ፍሎሪዳ ማምራት በጀመረበት ወቅት ሳይቀር ደሴቲቱን ማውደሙን ቀጥሏል። ማይክል ብራውን ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
አውሎ ነፋሱ ከባድ በባሃማስ ደሴት ላይ በኃይለኛ ነፋሶች ከባድና ዝናብ የቀላቀለ አውርዷል። በዚህም ተጽዕኖ በተጎዳው አካባቢ ላሉት አቤኮ ላሉ ዜጎች ማለት ከቤት ውጭ መምጣት አስተማማኝ አይደለም። የኃይል መስመሮች ወድቀዋል። አምፖሎች፣ ዛፎች በመንገድ ላይ ናቸው። ከቤት ውጭ በመሆን አደገኛና አሳሳቢ ሆኗል። ዶክተር ሞር እና የአራት ሰዎች ለእርዳታ እየጮሁ ያሉ አውሎ ንፋስ በኃይለኛው በኩል ሸለቆ ውስጥ ሸሽተው ለመደለል እንዲሞክሩ መጠየቁ ተገልጧል። ምክንያቱ ይህ ማዕበል ለመዘጋጀት የፍጥነት ጊዜን እንደሚወስድ መጠየቁ ነው። ምንም እንኳን ዶሪያን በአትላንቲክ ውቅያኖስ ዳርቻ ላይ የመሬት መውረጃ የሚያደርግ ባይሆንም ከተሞችና እስከ 25 ሴንቲሜትር የሚደርስ ዝናብ ለሕይወት አስጊ የሆኑ የጎርፍ መጥለቅለቅና ሌሎች አደጋዎችን ደቅነዋል ነው ያሉት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ዓመት በሚደረገው የአሜሪካ ፕሬዚዳንታዊ ምርጫ ሊሸነፉ ይችላሉ በሚል ተስፋ ቻይና ከአሜሪካ ጋር አዲስ የንግድ ስምምነት የማድረጉን ጉዳይ እንዳታዘገይ ትራምፕ ዛሬ አስጠንቅቀዋል። ካሸነፉ የስምምነቱ ደረጃ ከባድ ይሆናል በማለት ዝተዋል። ከቻይና ጋር የጥርስን በጥርስ አይነት የቀረጥ ጦርነት ላይ ያሉት ትራምፕ ከቤጂንግ ጋር በምናደርገው ድርድር ዩናይትድ ስቴትስ በጥሩ ይዘት ላይ ትገኛለች ብለዋል። እነሱ ከዩናይትድ ስቴትስ ጋር በሚያደርጉት የንግድ መትረፍረፍ በመቶዎች ቢሊዮኖች የሚቆጠር ገንዘብ ከአሜሪካ በመዝረፍ ተግባራቸው ለመቀጠል ሲሉ ከአዲስ አስተዳደር ጋር መስራቱን ይመርጣሉ። ነገር ግን በመጪው ዓመት በአዲስ ፕሬዚደንት እስከሚተኩበት ጊዜ ድረስ የሥራ ዕድሎችንና ኩባንያዎችን ማድማቱ ረጅም ጊዜ ይሆናል ብለዋል።
ከባድ ተቃውሞ የገጠማቸው የሆንግ ኮንግ ዋና ሥራ አስፈጻሚ ኬሪ ላም የከተማይቱን ለሶስት ወራት ያህል ሲያናጋ የቆየው ተቃውሞ እንዲቆም ሲባል ከሥልጣናቸው የመውረድ እቅድ እንደሌላቸው አስታወቁ። ከሥልጣን እንዳይወርዱ ያስቆሟቸው የቻይና ባለስልጣኖች ናቸው የሚለውንም ወሬ አልተቀበሉትም። ከተማይቱን የገጠማ ችግር በራሴ የመፍታት ፍላጎት ነው ያለኝ ማለታቸው ተዘግበዋል። ላም ይህን ያሉት የሮይተርስ ዜና አገልግሎት ላወጣው ዘገባ በሰጡት ምላሽ ነው። ኬሪ ላም ባለፈው ሳምንት ከንግድ መሪዎች ጋር ሲነጋገሩ ተቃውሞ ያስነሳውን አከራካሪ ህግ በማውጣት ትርምስ ፈጠርኩ ያሉበት ድምፅ ተቀርጿል ይላል የሮይተር ዘገባ። ለማያይዘውም አማራጭ ቢኖረኝ ለተግባሬ ቅርታ ጠይቄ ከስልጣን እሰናበታለሁ ብለዋል። የሮይተር ዘገባ በገለጸው መሰረት ላም ዛሬ ለጋዜጠኞች በሰጡት መግለጫ ግን ከቻይና የንግድ መሪዎች ጋር ከስልጣን ስለ መውረድ ጉዳይ የመነጋገር ሀሳቡም አልነበረኝም ነው ያሉት። ቻይና ከስልጣን እንዳይወርዱ ከልክላቸው እንደሆነ ሲጠየቁም ከስልጣን የመሰናበት ጥያቄ ለማዕከላዊ ህዝባዊ መንግስት አቅርቤ አላውቅም ብለዋል።
የኢራን ፕሬዚደንት ሐሰን ሩሃኒ ሀገራቸው ከዩናይትድ ስቴትስ ጋር እንደማትነጋገር ዛሬ ገልጸዋል። ሩሃኒ ለሀገራቸው ምክር ቤት ባደረጉት ንግግር ድርድር ሊኖር የሚችለው ዩናይትድ ስቴትስ በኢራን ላይ የጣለችውን ማዕቀብ ካነሳች ብቻ ነው ብለዋል። እንደዛም ሆኖ ከአራት ዓመታት በፊት የዓለም አቀፉን የኒውክሌር ስምምነት የፈረሙት ሀገሮች የሚሳተፉበት መሆን አለበት ማለታቸው ተዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የተደረገው ስምምነት ይዘትን በመቃወም ባለፈው ዓመት ከውሉ ወጥተዋል። ከኢራን ጋር የተደረገውን የኒውክሌር ስምምነት የፈረሙት ሌሎች ሀገሮች ብሪታንያ፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመንና የአውሮፓ ህብረት ናቸው። ትራምፕ ከኢራኑ መሪ ጋር የመነጋገር ፍላጎት እንዳላቸው ባለፈው ሳምንት ገልጸዋል። ሊነጋገሩ የሚችሉበት ጥሩ እድል አለ ብለዋል። ከአራት ዓመታት በፊት ከኢራን ጋር የተደረገው ስምምነት በኢራን የኒውክሌር እንቅስቃሴ ላይ ገደብ በማድረግ ብቻ ሳይሆን ቦሊስቲክ ሚሳይሎችን እንዳትሞክርም መታገድ አለባት የሚለውን እንዲጨመር ይፈልጋሉ።
ካቡል ውስጥ ትላንት ማታ ለደረሰው የፈንጂ ጥቃት ታሊባን ኃላፊነት ወስደዋል። የዩናይት ስቴትስ ተደራዳሪ ዛልመይ ሀሊድ ከታሊባን ጋር ስለተደረሰው ስምምነት ለአፍጋኒስታን ፕሬዚዳንት አሽራፍ ጋኒ ካስታወቁት ከሰዓታት በኋላ ነው ጥቃቱ የተፈጸመው። አረንጓዴ መንደር በተባለው ዓለም አቀፍ ድርጅቶችና የእንግዳ መቀበያዎች በሚገኙ ግቢ ላይ በተፈጸመ ፍንዳታ ጥቃት ቢያንስ 16 ሰዎች ተገድለው 119 ሰዎች ቆስለዋል። የአፍጋኒስታን መንግስት ቃል አቀባይ እንዳመለከቱት ፖሊሶች 400 የውጭ ሀገራት ተወላጆችን ጥቃት ከተፈጸመበት ቦታ ደህንነቱ ወደ ተጠበቀ አካባቢ በማዛወር እንዳተረፏቸውም ቃል አቀባይ ፌሮዥ ባሻሪ ገልጠዋል። ቀደም ሲል ዩናይትድ ስቴትስ ከታሊባን ጋር የማዕቀፍ ረቂቅ ስምምነት ላይ መድረሷን የአሜሪካ ባለስልጣናት ገልጠው ነበር። በስምምነቱ መሰረት ሰነዱ ከተፈረመ 135 ቀናት ውስጥ የአሜሪካ ወታደሮች አፍጋኒስታን ካሉት አምስት ወታደር ሰፈሮች ይወጣሉ ብለው ነበር።
በማዕከላዊ ቻይና ትላንት በአንደኛ ደረጃ ትምህርት ቤት በተከፈተ ጥቃት 8 ተማሪዎች እንደተገደሉ ተዘግቧል። ቾያንግቦ በተባለው በሁበይ ክፍለ ግዛት በሚገኝ መንደር ላይ በተፈጸመው ጥቃት 2 ሌሎች ልጆች ቆስለዋል። አንድ የ40 ዓመት ዕድሜ ሰው ጥቃቱን በመፈጸም ተጠርጥሮ መያዙን የፖሊስ መግለጫ ጠቁመዋል። ፖሊስ ጥቃቱ እንዴት እንደተፈጸመ የገለጸው ነገር የለም። ይሁንና ከቅርብ ዓመታት ወዲህ ጩቤ የያዙ አጥቂዎች በቻይና ትምህርት ቤቶች በርካታ ተማሪዎችን ገድለዋል ወይም አቁስለዋል።
በመጨረሻም የኢትዮጵያ ሴቶች እግር ኳስ ቡድን ከቶኪዮ ኦሎምፒክ ማጣሪያ ውጭ ሆነ። ለ2020 ቶኪዮ ኦሎምፒክ ለማለፍ የማጣሪያ ጨዋታቸውን ያደረጉት የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ከካሜሩን ጋር የመልስ ጨዋታቸውን ያውንዴ ላይ አድርገው 0-0 አቻ ተለያይተዋል። ሉሲዎች ባለፈው ሳምንት በባህር ዳር በተደረገው ሁለተኛ ዙር የቶኪዮ ኦሎምፒክ የአፍሪካ ዞን ማጣሪያ የመጀመሪያ ጨዋታ ከካሜሩን ጋር 1-1 መለያየታቸውም ይታወሳል። በዚህም ካሜሩን ከሜዳ ውጪ ብዙ ጎል ባገባ በሚለው ሕግ ባለፈው ሳምንት ባህር ዳር ላይ ባስቆጠረቻት አንድ ጎል ወደ ቀጣዩ ዙር ተላልፋለች። ካሜሩን በቀጣዩ ዙር ኮንጎ ዲሞክራቲክ ሪፐብሊክን ትገጥማለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆች አሉላ ከበደና
አዳነች ፍስሐዬንን። በዓለም ዜናዎች የተጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችኋለን።
አንደኛው አንድ ሰው ራስን መጀመሪያ መጠየቅ ያለበት ለምንድን ነው የምኖረው በዚህ ዓለም? ቫልዩ ክላሪፊኬሽን የሚለው አለ። ከዛ ሁለተኛው ይህንን የምኖርበትን ነገር ስራዬ ብዬ ከታተለዋለሁ። ሶስተኛ ደግሞ አንድ ሰው ራስን ማንነት መመዘን ያለበት ጥሩውንም መጥፎውንም ኒውትራሉንም በመመዘን ነው።
የቁጣ ስሜት ፋይዳውና የሚፈጥረውን ቀውስ አስመልክቶ በስነ ልቦና እይታ በተከታታይ በሐኪሙን ጠይቁ ይቀርቡ ከነበሩ ዝግጅቶች አንዱ ነው። የሰማችኋቸውም በዩናይት ስቴትስ የሚገኘው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ፕሮፌሰር ዮናስ እንዳለገዳ ናቸው። ከእርሳቸው ጋር የሚቀርቡት በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና የበርካታ መጽሐፍ ደራሲው ዶክተር ዋልተንጉስ ዳርጌ ናቸው። በሳምንታዊው ሐኪሙን ይጠይቁ ነበር። ዛሬ የመጨረሻውን ክፍል ይዘን እንቀርባለን። ሁለተኛው አጋማሽ ጠብቋቸው። አሁን የዕለቱን አብይ ርዕስ
በማህበራዊ መገናኛ ከ420,000 ብር በላይ በማሰባሰብ ከ1,500 በላይ ተማሪዎችን በደብተርና እስክሪፕቶ መደገፋቸውን የነቀምቴ ልጆች ፌስቡክ ገጽ አስተባባሪ ለቪኦኤ ተናግረዋል። አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የተጀመረው ዘመቻ እንዲሳካ በአገር ውስጥና ውጭ አገር የሚገኙ የነቀምቴ ተወላጆችና ሌሎችም መሳተፋቸውን አስተባባሪው ገልጸዋል። በከተማው ለሚገኙ ችግረኛ ሴት ተማሪዎች የግል ንጽህና መጠበቂያዎችን ለማደል እየሰሩ መሆናቸውን ገልጸዋል። የከተማይቱ ከንቲባ ጽህፈት ቤት ኃላፊ ይህ ተግባር በ11 ትምህርት ቤቶች የሚገኙ ችግረኛ ተማሪዎችን ተጠቃሚ እንደሚያደርግ አመልክቷል። ናኮር መልካ ከአምቦ ተጨማሪ ዘገባ አለው።
አቶ ለሊሳ አማኑኤል የአንድ መንግስታዊ ያልሆነ ድርጅት ሰራተኛ ናቸው። የድሮ ታሪክን ለማውሳት፣ የልጅነት ትውስታቸውን ለማካፈል፣ በማህበራዊ ጉዳዮች ላይ ሀሳብ ለመቋደስ የከፈቱት የነቀምቴ ልጆች የተባለ የፌስቡክ ገጽ ሌላም ቁም ነገር ይዞ መጥቷል ይላሉ። ፌስቡክን ለበጎ አድራጎት ተግባር አውለው በአገር ውስጥና በሌላም ሀገራት የሚኖሩ የነቀምቴ ተወላጆች እና ሌሎችንም አስተባብረው 1,500 ለሚሆኑ ችግረኛ ተማሪዎች ደብተር፣ እስክሪፕቶ እና እርሳስ መግዛታቸውን ይናገራሉ።
ከራም መሰሪቲ ሀዋሳ ከነበሬ ስሜ እዞሌ ሀርከቀለይ
በዚህ ማህበራዊ ድረገጽ ለችግረኛ ቤተሰብ ተማሪዎች ደብተር እንገዛለን በማለት ቅስቀሳ ጀመርን። ይህም ተግባር ተሳክቶልን ወደ 420,000 ብር ነው የሰበሰብነው። ለ1,000 ተማሪዎች ለመግዛት ያሰብነውን ለ1,500 ተማሪዎች ባለ 50 የሆነ ደብተር፣ አንዳንድ ደርዘን፣ ባለ 100 4ና 7 እስክሪቶ እና 6 እርሳስ መግዛት ችለናል። አንድ ደርዘን ደብተር ለአንድ ተማሪ በሚል መሪ ቃል የጀመሩት ይህ በጎ ተግባር ከግብ ይደርስ ዘንድ ከሚመለከታቸው አካላት ጋር መወያየታቸውን ገልጸዋል።
ከንተ ደግሞ ስሪት ቤኩ ደንበቁ በርሲሶተ ዮካን መነበሩ ምሳት ይገኝዱጋ ገልቀብ ንንዘልቀባ
ከትምህርት ቤት ርዕሰ መምህራን ጋር በዚህ ጉዳይ ዙሪያ ተወያይተናል። እንዲሁም ከሴቶችና ህጻናት ጉዳይ ጽህፈት ቤት ጋር ውይይት አድርገናል። በዚህም መሰረት እነሱ ናቸው የሚረዱ ተማሪዎችን የለዩልን። በየአካባቢው በሚገኘው እድርም የተለዩ ህጻናት ስለነበሩ በዚህ መልኩ ነው ድጋፍ የሚገባቸውን ተማሪዎች የለየ ናቸው። በደብተር ብቻ አንቀርም። ችግረኛ ተማሪዎች ትምህርታቸውን አቋርጠው አልባሌ ቦታ እንዳይውሉ ለወደፊቱም ያሰምንላቸዋለን ብለዋል አቶ ለሊሳ። ሴት ተማሪዎችን በተመለከተም ያቀነዋል ይላሉ። በቀጣዩ የትምህርት ዘመን ተማሪዎች የትምህርት መርጃ ግብዓቶች ችግር ያጋጥማቸዋል ብለን አናስብም። ሆኖም ግን ደንብ ልብስ ለማሟላት እንዲሁም አንዳንድ ተማሪ እንኳ ይዘን የምግባቸው ወጪ የምንችልበት ሁኔታ ላይ እየተወያየን ነው። በተጨማሪም አንዳንድ ሴት ተማሪዎች ሞዴስ ለመግዛት አቅም ስለሌላቸው የወር አበባቸው ሲመጣ ለተከታታይ አንድ ሳምንት ከትምህርታቸው የሚቀሩበት ሁኔታ እንዳለ ከመምህራን ለመረዳት ችለናል። ሞዴስ በመግዛት ብቻ ሳይሆን ይህ አይነት ችግር ሲያጋጥማቸው የሚቀይሩበት መጸዳጃ ቤት እንዲኖር ለማድረግ እየተወያየን ነው።
ከመንስፓል ፓዲ ከመሃለት ይልሱ ደንበኞች ወማሪያቻ ብራ
ይህን ድጋፍ የተረከቧቸው የከተማው ከንቲባ ጽፈት ቤት ኃላፊ አቶ ፍርዲስ አገመዳ በዚህ ድጋፍ ምን ያህል ትምህርት ቤቶች ተጠቃሚ እንደሚሆኑ በመጥቀስ ስለ ስኬታማነቱም ተሰርቷል ያሉትን ገልጸዋል።
ደብተር
መግዛት የማይችሉ ተማሪዎች በቀበሌ ትምህርት ቤትና ሴቶችና ሕፃናት ጉዳይ ጽፈት ቤት ነው ተለይተው ወደኛ የሚመጡት። ድጋፉ በጥንቃቄ 11 ትምህርት ቤት ውስጥ ላሉ 1500 ተማሪዎች እንዲሰጥ የሚሰራው የነቀምቴ ልጆች በተባለው የፌስቡክ ገጽ ከጥቂት ወራት በፊት ከ450,000 ብር በላይ ተሰብስቦ ለነቀምቴ ስፔሻላይዝድ ሆስፒታል ታካሚዎች የሚለብሱት የተለያዩ አልባሳት ተገዝተው ተበርክተዋል ያሉት አስተባባሪው በዚሁ ገጽ አማካኝነት ከአሜሪካን ሀገር የተላከ አንድ ኮንቴይነር ሙሉ የሕክምና ቁሳቁስ ድጋፍ ወጪም በመሸፈን ነቀምቴ እንዲደርስ መደረጉን ገልጸዋል። ለአሜሪካ ድምፅ ሬዲዮ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። በተከታዩ መጽሔት ርዕስ በኦሮሚያ አካባቢ ቤተ ክርስቲያን አገልግሎት በመዳከሙ የካህናት እጥረት በመፈጠሩና በኦሮምኛ ቋንቋ የሚቀድስና የሚያስተምር አገልጋይ በበቂ ሁኔታ ባለመኖሩ የኦሮሚያ ቤተ ክህነት ጽህፈት ቤት እንዲቋቋም ያቀረቡት ጥያቄ ምላሽ እንዲሰጠው እንደሚፈልጉ ሊቀ አላፍ ቀሲስ በላይ መኮንን ለአሜሪካ ድምፅ ገለጡ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክርስቲያን ቤተ ክህነት የስብከት ወንጌልና ሐዋርያ ተልእኮ መምሪያ ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው የቀረበው ጥያቄ ተገቢ መሆኑን፣ በአጠቃላይ ቤተ ክርስቲያኒቱ ካለባት ችግር አንዱ መሆኑንና አገልግሎቱንም ለማስፋፋት ከፍተኛ ጥረት እየተደረገ መሆኑን ገልጠው፣ ነገር ግን የብቻ ቤተ ክህነት ጽህፈት ቤት ማቋቋም የሚለው ጥያቄው የቀረበበት መንገድ ቤተ ክርስቲያኒቱም ወደፊት ሊያፈራርስ የሚችል አደገኛ አካሄድ ነው ብለውታል። ከዚህ አንጻር ጉዳዩ አሳሳቢ በመሆኑም ሐሙስ ዕለት የቅዱስ ሲኖዶስ ለምልአተ ጉባኤ ተጠርቷል ብለዋል። ሁለቱንም ወገን ያነጋገረችው ጽዮን ግርማ ዝርዝሩን ይዛለች።
ሰሞኑን በማህበራዊና በሌሎች የሀገር ውስጥ መገናኛ ብዙሃን አነጋጋሪ ሆነው ከሰነባበቱት ጉዳዮች አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኦሮሚያ ቤተ ክህነት ጽህፈት ቤት እንዲቋቋም የሚጠይቁ የሃይማኖት አባቶች መግለጫ መስጠታቸውና ይህንን የሚቃወሙ መበራከታቸው ነው። ጽህፈት ቤቱ እንዲቋቋም ጉዳዩን የሚያስፈጽመው አደራጅ ኮሚቴ ሰብሳቢ የሆኑት ሊቀ አእላፍ ቀሲስ በላይ መኮንን የኮሚቴው ጥያቄ ምን እንደሆነ ለአሜሪካ ድምጽ አስረድተዋል።
ጥያቄያችን ባጭሩ የኦሮሚያ ቤተ ክህነት ጽህፈት ቤት እንዲቋቋም ነው። ቤተ ክህነት ጽህፈት ቤት ምን የሚያደርግ? ቤተ ክርስቲያኒቱ በክልል ደረጃ አቻ ጽህፈት ቤት ይኑራት እንጂ ፓትርያርክ ሌላ መሾም አይደለም አላማ። ሌላ ቅዱስ ሲኖዶስ ለመስረት አይደለም። ሌላ ቀኖና ህግ ለማውጣት አይደለም። እንደውም ምንም ሳይጨመር ሳይቀነስ በበፊት በቤተ ክርስቲያን ነው የሚሰራ። ይሄ ደግሞ መንግስትን አወቃቀር ተከትላ ስትሰራ ነው የኖረችው ቤተ ክርስቲያን።
ይህ ጥያቄ ከተነሳ ረዘም ያለ ጊዜ መቆጠሩን ምክንያቱ ደግሞ ገጠር ባሉ አብያተ ክርስቲያናት ሰዎች በቋንቋቸው መማር ባለመቻላቸው ቤተ ክርስቲያኒቱ እየተመናመነች ነው ከሚል የመነጨ እንደሆነ ገልጸው፣ ነገር ግን ጥያቄው ምላሽ ሊያገኝ አልቻለም ይላሉ።
16 ዓመት አስቆጠረ። ኮሚቴ ሲቋቋም ተግባር አልተለወጠም። ተግባሩ የለም። ይሄ ምናባዊ ሆነ እየቀረ ነው። በዚህ ውስጥ ደግሞ ምዕመናን ወጥቶ ቤተ ክርስቲያን ባዶን ቆመች። 1000 አባወራ የነበረበት ቦታ አሁን 100 ሰው፣ 200 አባወራ የነበረበት ሰው 1 ሰው፣ ሙሉ ደግሞ ፕሮቴስታንት ሆኖ የተዘጋ ቤተ ክርስቲያናት ደግሞ መዓት 2 ወይ 3 10 አይደለም። እና ይሄ የተዘጋውን ቤተ ክርስቲያን ለመክፈት ይሄ መቋቋም አለበት። እኛ ደግሞ የስነት ግዴታ አለብን። እዛ እያየ ይህን ችግር ለምሳሌ 4 ዓመት ነው እኔ የህዝብ እንባ ጠባቂ ሆኜ ከተሾምኩ በፓርላማ። በዚህ 4 ዓመት ውስጥ ያልደረስኩት ወረዳ የለም ኦሮሚያ ውስጥ። በየሄድኩበት ማልቀስ ብቻ ነው። ተዘጋች ቤተክርስቲያን፣ ቤተክርስቲያን ፈረሰች። ስለዚህ የፈረሰችን ቤተክርስቲያን መልሶ መገንባት ነው። ይሄ ነው።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ በበኩላቸው ጥያቄው ሳይሆን የቀረበበት መንገድና እንዲፈጸም የተጠየቀበት ሁኔታ አግባብ አይደለም ይላሉ።
ሊቃናፍ ቀሲስ በላይ መኮንንና በኦሮሚያ አገልጋይ ካህናት ቀርቶ በማንኛውም አካላት ጥያቄ ማቅረብ ክልክል ነው የሚል እምነት አይኖረኝም። ነገር ግን ጥያቄው በምን መልክ ይመለሳል? ጥያቄውን የሚመልሰው አካል ማን ነው? ጥያቄው እስኪመለስ እንዴት በትዕግስት መጠበቅ አለበት? የመልሱ አፈጻጸም ምን መሆን አለበት የሚለው እንጂ በጥቅሉ ጥያቄ መጠየቅ አግባብ ነው ወይ አግባብ አይደለም የሚለው ነገር አከራካሪ አይደለም። ቤተክርስቲያኒቷም ጥያቄ አትጠይቁ፣ ቅዱስ ሲኖዶስም ጥያቄ መቅረብ የለበትም የሚል አቋም አልሰማሁምም፣ ሊኖርም አይችልም። ጥያቄው በኦሮሚያ የአፋን ኦሮሞ ቋንቋ አገልግሎት በአግባቡ እንዲሰጥና መንፈሳዊ አገልግሎቱም ህዝቡንም ደግሞ ከባዕድ አምልኮ ወደ ሌላ እምነት ከመወሰዱ ለመታደግ በክልሉ በአፋን ኦሮሞ ቋንቋ ሙሉ አገልግሎት እንዲሰጥ የኦሮሚያ ቤተ ክህነት መዋቅር ያስፈልጋል የሚል ነው። ይሄ ጥያቄ በመሰረቱ መነሻው ይሄ ይሁን እንጂ መነሻው ይሄ አይደለም። የመልካም አስተዳደር ችግሮች፣ የፍትሐዊ ሀብት ክፍፍል ባላንስ አለመሆን የአስተዳደራዊ ችግር መነሻ አለ። ይሄ እንደ ጠብታ ተጠራቅሞ የመጣ ዛሬ ጫፍ ላይ ወጥቶ እንዲህ መልክ የያዝ እንጂ መልኩን ቀይሮ ይምጣ እንጂ በጥቅሉም የምናየው የቤተ ክርስቲያኒቷ የመልካም አስተዳደር ችግር የፈጠረው ክፍተት ነው እንጂ ቤተ ክርስቲያኒቷ በኦሮሚያ ክልል ላይ ከሌሎች ክልሎች በተሻለ ሁኔታ የሚጠበቀውንና እንደተፈለገው ከክልሉ ስፋት፣ ከህዝቡ ስፋት ታላቅ ህዝብ በመሆኑ ከአገልግሎቱ ስፋት አኳያ የሚመጥን አገልግሎት ሰጥታለች ባይባልም ከሌሎች ክልሎች ባላነሰ መልክ በርካታ ስራዎች ተሰርተዋል። መሆን ያለበት ስራዎች ተሰርተዋል። ከክልሉ ስፋትና ከአገልግሎቱ ስፋት አኳያ በቂ የሆነ ትውልዱ እንደሚፈልገውና የመሬቱ ስፋት የህዝቡ ስፋት እንደሚጠብቀው ሰፊ አገልግሎት ሊያገኝ አልቻለም። ይሄ ሊያድግልንና ሊስፋፋልን ይገባል። መዋቅሩን ሳይጥስ ሲኖዶሳዊ መመሪያን፣ ጠቅላይ ቤተ ክህነትን፣ የቤተ ክርስቲያኒቷ መዋቅር፣ አህጉረ ስብከቶችን፣ አጥቢያ ቤተ ክርስቲያንን፣ ወረዳን ሳይስት ሳይለቅ ባለው መዋቅር እንዲፈጸምልን የሚል ጥያቄ መሆን ነበረበት። አሁን ግን በኦሮሚያ ክልል ቤተ ክህነት ለማቋቋም የሚለው ከፍተኛ ቅሬታን አስከትሏል፣ እንደ ጠቅላይ ቤተ ክህነትም እንደ ቅዱስ ሲኖዶስም።
መጋቤ ሰላም ቀሲስ ሰለሞን አያይዘው ቤተ ክርስቲያኒቱ በአጠቃላይ አስተዳደራዊ ችግር እንዳለባት ተገምግሞ ለዛ መፍትሄ የሚሰጥ ስራ እየተሰራ መሆኑን ገልጸው ይህ ጥያቄም በቤተ ክርስቲያኒቱ መዋቅር ስር የሚታይ እንጂ ለብቻው ተነጥሎ የሚታይ መሆን የለበትም ይላሉ። እንዲህ ያለ አካሄድ ቤተ ክርስቲያኒቱን ትልቅ አደጋ ውስጥ ይከታታል ብለዋል።
ቤተ ክርስቲያኒቷ መዋቅር አላት፣ ቅዱስ ሲኖዶስ አላት፣ ጠቅላይ ቤተ ክህነት አለ፣ አህጉረ ስብከት አለ፣ ወረዳ አለ፣ አጥቢያ ቤተ ክርስቲያን አለ። ይሄ ስትራክቸር ቅዱስ ሲኖዶሱ አውጥቶ የዘረጋው ነው። አዲስ ነገር ፈጥሮ ግን የኦሮሚያ ቤተ ክህነት ከተባለ ነገ ደግሞ የኦሮሚያ ሲኖዶስ፣ የኦሮሚያ ፓትርያርክ ወደሚለው እያደገ ዴቨሎፕ እየሆነ ይሄድና ቤተ ክርስቲያኒቷን ወዳልተፈለገ የመከፋፈል አደጋ ውስጥ ይከታታል። ይሄ በፍጹም በምንም ታምር ተቀባይነት የለውም። እኔ የማምንበት የኦሮሚያ ክልል በቂ በቋንቋው አይገለገልም። ለአብነት ትምህርት ቤቶች ይስፋፉ። በአፋን ኦሮሞ ቋንቋ ለህዝቡ ተደራሽ እንዲያደርጉ የቋንቋ አገልጋዮች ይብዙ። ከፍተኛ በጀት ይመደብ። ህዝባችንን ከተለያየ እምነት ከመወሰድ ከደረቱና ከቤተክርስቲያኒቷ እቅፍ መውጣቱ አግባብ አይደለም። የሀብት ክፍፍሉ፣ ልማቶች፣ የአብነት ትምህርት ቤቶች፣ በመዋቅር ላይ ያሉ ኃላፊዎች በእኩል ፍትሐዊ በሆነ አመዳደብ ይመደቡ የሚለውን ጥያቄ እጋራለሁኝ። ግን የኦሮሚያ ቤተ ክህነት ከተባለ ቤተ ክህነት እኮ እኛ መዋቅር ዘርግተናል እኮ አርሲ ሀገረ ስብከት ላይ በብፁዕ አቡነ ያሬድ ጠቅላይ ስራ አስኪያጅ የሚመራው ሀገረ ስብከት የኦሮሚያ ቤተ ክህነት እኮ ነው በክልሉ የተቋቋመው።
ጉዳዩ አሳሳቢ በመሆኑም ሲኖዶሱ ውሳኔ ይሰጥበታል ብለዋል።
ቅዱስ ሲኖዶስ ወቅታዊ የቤተ ክርስቲያን ዙሪያ ጉዳይ ምልዓተ ጉባኤ እንዲጠራ፣ በሀገር ውስጥ ያሉ አባቶች እንዲጠሩ ከቅዱስ ሲኖዶስ ጽሕፈት ቤት መጥሪያ ወጥቶ ለአባቶች ተልኳል። ብፁዓን አባቶችም ከአህጉረ ስብከት ለሁለት ነገሮች፣ አንደኛ በነገ ዕለት ነሐሴ 29 የአራተኛውን የኢትዮጵያ ፓትርያርክ የብፁዕ ቅዱስ አቡነ መርቆሬዎስ 31ኛ ዓመት በዓለ ሲመትና የሁለቱ ሲኖዶሶች ወደ አንድ መምጣት አንደኛ ዓመትን አስመልክቶ በታላቅ ድምቀት ስለሚከበር አባቶች በዚሁ በዓል ላይ ይገኛሉ። በማግስቱም ደግሞ በወቅታዊ ሁኔታዎች ይህንኑ አስመልክቶ ምልዓተ ጉባኤው መክሮ ለተጠየቁትን ጥያቄዎች እየተደረጉ ላሉትን ነገሮች መልስ በመስጠትና ዘላቂ መፍትሄ በመስጠት መመሪያም ውሳኔም ይሰጣል ብለን እንጠብቃለን።
ከሲኖዶስ ውሳኔ በኋላም ጉዳዩን ልባት ያገኛል የሚል እምነት እንዳላቸው ገልጸው ዝርዝር ማብራሪያውን ደግሞ ከውሳኔው በኋላ እንሰጣለን ብለዋል። በሌላ በኩል ጥያቄውን ያነሱት ኮሚቴ ሰብሳቢ ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው የሲኖዶሱን ውሳኔ እንደሚጠብቁ ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ጽዮንን ለዘገባው እናመሰግናለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በደቡብ ኮሪያ፣ በጃፓንና በእስራኤል ያደረጓቸውን ጉብኝቶች አጠናቀው ትላንት አዲስ አበባ ሲገቡ ቃል አቀባያቸው ቢለኔ ስዩም ለቪኦኤ የሰጡትን ቃለ ምልልስ በትላንትናው ምሽት አስደምጠናል። የቃለ ምልልሱ ተከታይና የመጨረሻ ክፍል ቀጥሎ ይቀርባል። እስክንድር ፍሬው ነው ያነጋገራቸው።
ከያገራቱ መሪዎች በተደጋጋሚ የቀረቡ ግብዣዎችን ተከትሎ የተካሄደው የጠቅላይ ሚኒስትር አብይ አህመድ የኮሪያ፣ የጃፓንና የእስራኤል ጉብኝት ስኬታማ እንደነበር ቃል አቀባያቸው ገልጸዋል። ጉብኝቱ ጠቅላይ ሚኒስትር አብይ አህመድና መንግስታቸው በአጭር ጊዜ ውስጥ ያመጡት ያለው ለውጥ ዓለም አቀፍ ውቅና እንዳለው የተገለጸበት መሆኑንም ነው ቃል አቀባዩ ያስረዱት።
Ladies and gentlemen, the Prime Minister of Ethiopia, Dr. Abiy Ahmed Ali, has just entered the ceremony area.
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኮሪያ፣ ጃፓንና ህንድ ያደረጉትን ጉብኝት አጠናቀው የተመለሱት በትናንትናው ዕለት ነው። በጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ቢለኔ ስዩም ትናንት ከጉብኝት መልስ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የተከናወኑ ተግባራትን፣ የተገኙ ውጤቶችን ተቃቅሰዋል። የዛሬው ሁለተኛ ክፍል ቃለ ምልልስ የሚጀምረውም ሶስቱ አገራት ለምን እንደተመረጡ ከሚያብራሩበት ነው።
ከሶስቱ አገራት መሪዎችም ጋር ተገናኝተዋል። ከልዑክ ቡድናቸው ጋር በተለይ የጃፓንና የኮሪያ መንግስት ወይም ልዑክ ልከው በተደጋጋሚ ጊዜም ጥሪ ቀርቦላቸው ነበር ለጠቅላይ ሚኒስትር አብይ አህመድ ኦፊሳላዊ ጉብኝት እንዲያደርጉ ማለት ነው። በእነዚህ ሀገራት የበለጠ ያለውን የረጅም ጊዜ ታሪካዊ ግንኙነትን ለማጠናከር ረገድ ማለት ነው። ከጃፓንም ጋር ደግሞ ተገናኝቶ ጃፓን ላይ በዚህ ዓመት ሰባተኛው የቶኪዮ ዓለም አቀፍ የልማት ኮንፈረንስ የሚካሄድ ነበረ። ይሄ ኮንፈረንስ ደግሞ የሚዘጋጀው የጃፓን መንግስት ቲካድ የሚባለው በጃፓን መንግስት፣ በዓለም ባንክና በተባበሩት መንግስታት አማካኝነት የሚዘጋጅ ነው። የሚያተኩረውም የአፍሪካ ልማት ላይ ነው። ስለዚህ ያው ኢትዮጵያም በጣም በዚህ በዓለምም መድረክ ላይ ዝናውም ከፍ ያለ ስለሆነ ከምንሰራቸውም ስራዎች ጋር እዚህ ላይም እንዲገኙ ከሌሎችም የአፍሪካ መሪዎችም ጋር የልማት ድርጅቶችም ተገኝተውበታል እና ትላልቅም ኩባንያዎችና ባለሀብቶችም የተገኙበት መድረክ ነበረ። ስለዚህ በአጠቃላይ እነዚህ የኦፊሻላዊ ጉብኝቶች በኮሪያ እና በእስራኤል ለማድረግ ነበረ፣ ለኢቲካድ ለመሳተፍ ነበረ። ግን በዋነኝነት ደግሞ የጎንዮሽ የነበሩት ውይይቶች ናቸው የተደረጉት፣ ባይላትራል ውይይቶች። እነሱ የበለጠ አሁን ካለውም ግንኙነት በኢትዮጵያና በእነዚህ ሀገራት መሀል ካለው ግንኙነት የበለጠ እንዴት ነው አብረን ሰርተን ከፍ ልናደርግ የምንችለው ግንኙነታችንን። በተለይ ከኮሪያ ጋር ደግሞ የድሮ ዘመን ያለፈው የእኛም አስተዋጽኦ የነበረበት ነበር። የእኛም ወታደሮች ያው ጊዜ በኃይለ ሥላሴ ጊዜ ክቡር ዘመን ሄደው እዛ ተሳትፈው ነበረ። ለዚህ ጋር ከሱ ጋር ተያይዞ የበለጠ እንዴት ነው የኮሪያ ዘማቾች እሱም ያስተሳስረን ነገር አለ። ከእስራኤልም ጋር ደግሞ ስታየው ጊዜ ታሪካችን ያው ከድሮ ጊዜ ከመጽሐፍ ቅዱስ ጊዜ ጀምሮ ያለ ትስስር ነው። አሁንም ደግሞ በቤተ እስራኤል አማካኝነት እዛ ባሉ ኢትዮጵያውያን እስራኤሎች በእነሱም አማካኝነት ያው ትስስሩ የቀጠለም ነው። እንዲሁም ደግሞ ከሁለቱ ሀገራት ጋር ያለውን በኢኮኖሚም በለው በፖለቲካዊ ትስስሩ እንዴት ሊበረታታ ይችላል የሚለው ነው። ስለዚህ በእነዚህ ሶስቱም ሀገራት ያለውን ግንኙነት እንዴት ወደ ስትራቴጂክ ሌቭል ልናጠናክረው እንችላለን፣ በተለያዩ መስኮችም ላይ ያሉት ድጋፎችን እነሱንስ እንዴት ልናጠናክር እንችላለን፣ እንዴት ሊጨምር ይችላል የሚለው ላይ ለመወያየት ነበረ የሄዱት።
ቃል አቀባይዋ በዚህ ማብራሪያ እንዳሉት ጠቅላይ ሚኒስትር አብይ አህመድ ለጉብኝት ወደ ውጭ ሀገራት የሚሄዱባቸው አጋጣሚዎች አገር ከመምራት ኃላፊነት የሚርቁባቸው፣ ለአፍታም ቢሆን አይናቸውን የሚያነሱባቸው አይደሉም። ወደ ውጭ በሚጓዙባቸው ጊዜያት ሁሉ አገር ውስጥ ስላሉ ሁኔታዎች ባሉበት ገለጻ ይደረግላቸዋል፣ ያውቋቸዋል ነው ያሉት። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቅዱስ ሲኖዶስና በኦሮሚያ ቤተ ክህነት አደራጅ ኮሚቴ መካከል የተፈጠረውን አለመግባባት ይሸመግሉ እንደሆነ ተጠይቀውም ከተጋበዙ ዝግጁ ናቸው ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የኢትዮጵያ ብሔራዊ ጤና ጥናትና ምርምር መረጃ ማደራጃ ማዕከል ይፋ ተደረገ። ማዕከሉ የበሽታ ምክንያቶችንና ተጋላጭነትን መረጃዎች ያደራጃል ተብሏል። ማዕከሉን ለመገንባት የቢልንዳ ሜለንዳ ጌት ፋውንዴሽን 12 ሚሊዮን የአሜሪካ ዶላር ማበረከቱን ገልጦ ሙክታር ጀማል ነው ተከታዩን ያጠናቀረው።
የኢትዮጵያ ጤና ጥበቃ ሚኒስቴር ብሔራዊ የጤና ጥናትና ምርምር መረጃ ማደራጃ ማዕከልን ያቋቋመው ከቢል ኤንድ ሚሊንዳ ጌት ፋውንዴሽን በተገኘ 12 ሚሊዮን ዶላር ድጋፍ መሆኑን ተገልጿል። የመረጃ ማደራጃ ማዕከሉን IHME University of Washington ደግፎ አከናውኖታል። በህራዊ የጤና ጥናትና ምርምር መረጃ ማደራጃ ማዕከል በሀገርና በክልል ደረጃ በርካታ የበሽታ አይነቶችን እና አጋላጭ መንስኤዎችን የስርጭት ሁኔታዎች እንዲሁም የሚያስከትሉ የተለያዩ የጤና እክሎችንም ይለያል ነው የተባለው። ማዕከሉ የበሽታው ስርጭትንና የጤና ጫና ጥናት ቡድንን ጨምሮ በሰው ኃይልና በቴክኖሎጂ እንደሚገነባም ነው የተነገረው። በትላንትናው ዕለት በመረቃ ስነ ስርዓቱ ላይ የተገኙት የጤና ሚኒስትሩ ዶክተር አሚር አማን የማዕከሉን ፋይዳ ተናግረዋል።
ይሄ ፕሮግራም የምሳሌ ሰጭነትን ዳታ ማዕከል ያደረጉ የሚሰጡ ስራዎችን ካፓሲቲ ቢልድ በማድረግ ዳታ ሴንተሩን በማገዝ አጠቃላይ ደግሞ የእኛን ኖሌጅ ትራንስፈር በአራት ዓመት ውስጥ ሙሉ ለሙሉ ይህን አቅም የገነባ ተቋም እንዲኖረን የማድረግ ስራ የሚሰራ ስራ ነው። እሱንም ማጠናከር እንቀጥላለን። ሶስተኛው የበሽታ ምክንያቶችን ለምን የበሽታዎች ኢትዮጵያ ያጠቃሉ፣ የሞት ምክንያቶች ምንድን ናቸው የሚለውን በሀገር ብቻ ሳይሆን በሪጅን እና ሰብሪጅን አለብን መሰራት ያለበት ስራ ነው። ከአሁን በኋላ መመራት ያለብን እያንዳንዱ ትኩረት በሚሰጡ የሆነ ትኩረት በሚሰጣቸው በሽታዎች መሆን የለበት። ኢትዮጵያ የሚያጠቃው በሽታ ምንድን ነው ብለን ኢትዮጵያንን የሚያጠቃው በሽታ ላይ ትኩረት አድርገን መስራት አለ።
ዶክተር አሚር በማዕከልም ማዕከሉ በጤና ዘርፍ ለውጥ ማምጣት የሚያስችል መሆኑን ተናግረዋል። በጤና ላይ ለተሰሩ የጥናትና ምርምር እንዲሁም ሌሎች ጤና ነክ የሆኑ ዳታዎችን ተከታታይና ወጥ የሆነ ስርዓት በመገንባት ማጠራቀምና ብሔራዊ የዳታ ባንክ በማበጀት የዳታውን ደህንነት ጠብቆ ለትውልድ ማስተላለፍም አንዱ የማዕከሉ ተግባር ይሆናል ብለዋል። በሀገራችን የተለመደውን የሐሰት መረጃ ሂደትን የሚያስቀር ነው ብለዋል ዶክተር አሚር።
ቁጥር ስንጠራ ሀይ ባይ ሜትር ከቁጥር ከዝም መግባት ነው። በተለይ ፐርሰንት ቁጥር እንጠራለን። ከዛ በኋላ የሚቀጥለው ላይ ስንጠራ አንዳንዴ የዛ ሳምንት ያለውን ረስተን ደግሞ የሚቀጥለው ሳምንት ደግሞ ሌላ ቁጥር በተመሳሳይ ዘንባ ይጠራለን። ከሁሉም በቁጥር የተደገፈ በብዙ ነገር በአፍሪካ አንደኛ በዓለም አስረኛ ነን። በቀንድ ብቻ ነው ብዛ የሚመስለኝ፣ ግን ለሁሉም ነገር አዲስ ነገር ሲመጣ በአፍሪካ አንደኛ ነን ከዓለም አስረኛ ነን። ለምዶብንም ይመስለኛል። ይሄ መሰረት ሳሳት ነው፣ መቀየር አለበት። በዚህ ደግሞ መጀመሪያው ኤቪደንስ ቤዝ ዲሲሽን ሜኪንግ በመረጃ የተመሰረተ ውሳኔ የሚሰጥ አመራር ጤና ባለሙያ ማፍራት አለብን።
የፕሮጀክቱ ፋይዳ ዘርፈ ብዙ መሆኑን የገለጹት ደግሞ የቢል ኤንድ ሚሊንዳ ጌት ፋውንዴሽን ምክትል ስራ አስኪያጅ ዶክተር ሰለሞን ዘውዱ ናቸው።
አቅም ገንብተን በተወሰነ ደረጃ ያሉትን ነገሮች ወደ ሀገር እየዞሩ የሀገር ሰው እንዲደግፋቸው ነው የምፈልገው እዚህን አይነት ፕሮጀክቶች። ስለዚህ ይሄ የመጀመሪያ ነው ለእኛ። ይሄም ደግሞ ምንድን ነው የሀገሪቷን አቅም ገንብቶ ሲያትል እና ሌላ ዓለም ላይ የሚሰሩትን ስራዎች ወደ ኢትዮጵያ መጥቶ በኢትዮጵያኖች እንዲሰራ እንዲችል የሚያደርገን አይነት አሬንጅመንት ነው ያደረግነው።
ፕሮጀክቱ ስራ ከጀመረበት ትላንትናው ዕለት ጀምሮ ለቀጣይ 4 ዓመታት የሚቆይ መሆኑም ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን እናመሰግናለን። በሶስት የአፍሪካ ሀገሮች ጉብኝት የሚያደርጉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በሞዛምቢክ በሚያደርጉት ታሪካዊ ጉብኝት ጉዟቸውን ይጀምራሉ። ከሞዛምቢኳ ዋና ከተማ ከማፑቱ የአሜሪካ ድምፅ ዘጋቢ አኒታ ፓውል ያጠናቀረችው ዘገባ አለ። ቆንጅታዬ ታቀርበዋለች።
ሞዛምቢክ ርዕሰ ሊቃነ ጳጳሳቱን በታሪካዊ ጉብኝታቸው ለመቀበል ቤቷን እያሰማመረች ነው። ማፑቶ የሚገኘው ዋና ካቴድራል ርዕሰ ሊቃነ ጳጳሳት ፍራንሲስን በጉጉት እየተጠባበቀ ነው። ሞዛምቢክ በከበደ የእርስ በርስ ጦርነት መሃል በነበረችበት እንደ አውሮፓውያን አቆጣጠር በ1988 ዓመተ ምህረት የወቅቱ ርዕሰ ሊቃነ ጳጳሳት ጆን ፖል ከጎበኟት ወዲህ ይህ የመጀመሪያ ጊዜ ነው የሚሆነው። በቅርቡ የሞዛምቢክ መሪዎች አዲስ የሰላም ስምምነት ተፈራርመዋል። የማፑቶ ካቴድራል ካህን አባ ጆርጆ ፌሬቲ ስለ መጪው ጉብኝት እንዲህ ይላሉ።
Now the visit of Pope Francis is coming after the last agreement.
ርዕሰ ሊቃነ ጳጳሳት ፍራንሲስ ለጉብኝት የሚመጡት የሰላም ስምምነት መፈረሙን ተከትሎ ነው። በመንግስቱና በተቃዋሚው መካከል ሲካሄድ የቆየውን ድርድር የሚባርክ ይሆናል ማለት ነው። ደግሞ ስለ አየር ንብረት ለውጥ፣ ስለ ተፈጥሮ አካባቢ፣ ስለ ድህነት፣ አብሮ ስለመኖር የሚናገሩት ሁሉ ለሀገራችን ትልቅ መልእክት ይሆናል።
ለሞዛምቢክ ብቻም አይደለም፣ ሲቦንጌሊ ሊኔኬ በርዕሰ ሊቃነ ጳጳሳቱ ጉብኝት ላይ ለመገኘት ከአጎራባች ደቡብ አፍሪቃ የሰባት ሰዓት መንገድ ነድተው ተጉዘዋል።
በደቡብ አፍሪካ ሕዝብ መካከል ሰላም እንዲሰፍን እንደሚማጸኑ ተስፋለኝ። በህዝበ ክርስቲያኑ ዘንድ ፍቅርን እያስፋፉ ናቸው።
ከሞዛምቢክ ህዝብ ውስጥ የሮማ ካቶሊክ እምነት ተከታዮች 25 ከመቶ ያህሉ ብቻ ናቸው። ይሁን እንጂ የእምነቱ ተከታዮች ያልሆኑትም ጭምር ጉብኝቱን ትኩረት ሰጥተው እየተከታተሉ ናቸው። ሪካርዶ ሆዜ ፖስቲኖ ተማሪ ነው።
I think it's interesting. It would be very interesting to see him here in Mozambique. Okay, so I must
እኔ እንደሚመስለኝ በጣም ትኩረት የሚስብ ነው። እርግጥ እኔ ሙስሊም ነኝ፣ ግን የሚሉትን ማድመጥ ያለብኝ ይመስለኛል።
ልዩ መልእክት የሚጠብቁ ሌሎችም አሉ። ዲና ያዮ ሜኔንዴዝ አንዲቱ ናቸው።
I hope he brings a message of peace because we need peace.
የሰላም መልእክት ይዘው ይመጣሉ ብዬ ተስፋ አደርጋለሁ። ምክንያቱም ለሀገራችን ሰላም ያስፈልጋልና።
የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ይሄ ከሰሃራ በታች አፍሪካን ሲጎበኙ ሁለተኛቸው ነው የሚሆነው። እንደ አውሮፓውያን አቆጣጠር በ2015 ዓመተ ምህረት ኬንያን፣ ዩጋንዳንና ማዕከላዊ አፍሪካ ሪፐብሊክን ጎብኝተዋል። በዚህኛው ጉዟቸው ደግሞ ከሞዛምቢክ ሌላ ማዳጋስካርንና ሞሪሸስን ይጎበኛሉ።
አድማጮች አሁን ንግድና ምጣኔ ሀብት ይቀርባል።
ሁለተኛውን አጋማሽ አሁን በንግድና ምጣኔ ሀብት ነው የምንጀምረው። በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ አስተዳደር ዞን እየተስፋፋ በመጣው አደገኛ መጤ አረም ሳቢያ ምርታማነታቸው የቀነሰ መምጣቱን አርሶ አደሮች ተናገሩ ይለናል። አረሙ መስፋፋትና ከሚያስከትለው ዘርፈ ብዙ ችግር አንጻርም ታዲያ የተለያዩ አካላት በቅንጅት የመከላከል ስራ ሊሰሩ ይገባል ሲል የዞኑ ግብርና መምሪያ ጥሪ አስተላልፈዋል። የክልሉ ግብርና ቢሮ በበኩሉ የቁርጠኝነት መጓደል እንጂ በሰው ኃይል መፍታት ይቻል ነበር ባይ ነው። መስፍን አራጌ ነው ያጠናቀረው።
በብሔረሰብ አስተዳደር ዞኑ ጅሌ ጠሙጋ የባልጭ ቀበሌ ነዋሪው መሐመድ አሊ ባቦ የሚሰስቱት ጉልበት አንገት የሚደፉበት መሬት የላቸውም። ችግሩ የጉልበታቸውን መንዳ የመሬታቸውን ፍሬ ከሚነጥቅ ባላንጣ ጋር መፋጠጣቸው እንጂ ቅንጫረም።
አማ ድሯን
ከዚህ በፊት አካባቢ ምርታማ ነው፣ የተሻለ ጥሩ ምርት የምናገኝበት አካባቢ ነበር። አሁን ግን ምርቱ በጣም እየቀነሰ እየመጣ ነው።
ከ1.5 ሄክታር መሬታቸው ላይ የዛሬን አያድርገውና እስከ 40 ኩንታል ያመርቱ የነበሩት አርሶ አደር አሁን ከ15 እስከ 20 ኩንታል ካገኙ ተመስገን ነው ለሳቸው። የባስ እንዳይመጣ ይሰጋሉና የአረሙን መከሰት እንጂ አመጣት ከየት አውቄው የሚሉት አርሶ አደር አረሙን ለማጥፋት ቢተጉም እያደር ከመባባስ ባለፈ ያገኙት ለውጥ የለም። ኩቢያልጌ ቀበሌ ያገኘኋቸው አርሶ አደር ኡሴ ዑመርም መድከሙ ሳያንሰን መሬት ሳይቸገረን ባረም ለድህነት እየተዳረግን ነው ይላሉ።
ይህ አረም እንግዲህ 5 ዓመታት ምናምን ይሆናል ከተከሰተ ማሳይ ላይ ማለት ነው። ስናርምም በቃ አይጠፋም፣ ዙሪያ በቃ አጥር ውስጥም ይፈጠራል። ከዛ በኋላ ሊጠፋ አልቻለም። ማሳ ላይ ብናርም አጥር ዙሪያ በጎርፍ ምክንያት ይመጣል። ብዙ ነገር ነው ምርት የቀነሰው።
እስከ 150 ኩንታል የተለያዩ የሰብል አይነቶችን ያመርት የነበረው 4 ሄክታር መሬታቸው አሁን ከ40 ኩንታል የበለጠ አይሰጣቸውም። ይህ ደግሞ ከምርት አቅራቢነት ለሸማችነት እየዳረጋቸው መሆኑን ጠቅሰው 8 ቤተሰቦቻቸውን ለማስተዳደር ተጽዕኖ እንደፈጠረባቸው ጠቁመዋል። አርሶ አደሮቹ ጠፍቶ ላይ ጠፋረም የጤና ጠንቅ እየሆነን ነው ሲሉም ያማርራሉ።
ቅንጫረም ዙሪያውን ከሰል ለማጥፋት ዘመቻ ገብተንበታል። ከዛ እንደ ኢካክም ነገር እንደ ጉንፋን ነገርም የተለያየ ነገር በቃ ብዙ ነገር ነው ታሞ ስናጭድም ምን ስንልም በቃ ተማሪውላ በቃ የተለያየ በሽታ በቃ ተከስቷል። በቃ
በራሴ የገጠመኝ ነገር በሞቃት ወቅት እያጨድን ነበረ ከማሳ ውስጥ ለማስወገድ። በዛ ሰዓት ሙሉ ሰውነትን እንደማሳከክ እከክ አይነት በሽታ ተከስቶብኝ ያውቃል።
ጭቶ ወይ ኑሮ አንገርጋሽ ይቻለ ነመከና ወንድማው ታዳፉማ ፈንታ ይጭ
አረሙ ካለበት መሬት ላይ የተመረተ ሰብል ለምግብነት ሲውል ተፈጥሯዊ ቃናውን ማጣት ብቻ ሳይሆን የመምረር ጣዕም እንዳለው ያብራራሉ። ተጽዕኖ በዚህ ቢበቃ መልካም ይላሉ አርሶ አደሮቹ።
ወተትም ላይ ችግር ያመጣል፣ ማርም ላይ በቃ አሁን አንዱ ስራ ፈጣሪ ወጣትም ዙሪያ ምናምን እየተባለ ነው። አሁን ተፋሰሱ ላይ በቃ እየተከሰተ ነው። ማር አሁን እሱ በቃ አበባውን ቀስሞ ከገባበት ጭራሽ ይመራል። ስጋም እንደዛው የበላው ከብት እንደዛው ስጋው እንደዛው ነው የሚመረው። በቃ
በኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ የሰብል ልማት ጥበቃ ባለሙያ አቶ አራርሳ ወርቅነህ በክልሉ በአደገኝነት ከተፈረጁት 12 መጤ አረሞች 9ኙ በዞኑ እንደሚገኙ ያስረዳሉ። ችግሩ ከእለት እለት እየተባባሰ በአርሶ አደሮች ማሳ፣ በወሌ ግጦሽ መሬት፣ በመንገድ ዳርና በተራሮች አካባቢ 40 ሺህ ሄክታር የሚደርስ መሬት በአደገኛ መጤ አረም ተወሯል። እንደ ባለሙያው
አካባቢው ከታላቁ ስምጥ ሸለቆ ጋር ኩታ ገጠም ነው። ቆላማ አየር ባህሪ ነው ያለን። ቆላማ አየር ባህሪ ደግሞ ለተለያዩ ጸረ ሰብል ተባዮች መራባት መስፋፋትም ምቹ ሁኔታ ነው ያለው።
በአካባቢው ነዋሪዎች ቅንጫ አረም እየተባለ የሚጠራው አረም ብቻ ከ16000 ሄክታር መሬት በላይ መውረሩን ጠቁመው አረሙ ለብዝሃ ሕይወት ጠንቅ ነው ሲሉ ይፈርጁታል።
ጸረ ሰብል ነው የሚያመነጨው መርዛማ ነገር ስላለ በአበባና በፍሬ እሱ ባለበት አካባቢ ሌላ እጽዋት አይኖርም። እሱ ነጋቱ ከብቶች ወተታቸው ይመራል፣ ከለሩም ይቀየራል። ስጋቸውን ጥሩ ጣዕም አይኖረውም። የሰው ሕይወትን እየተፈታተነ ነው። መተንፈሻ አካላትን በጣም እየተፈታተነ ነው ያለው። ተደጋጋሚ ንክኪ ካለ ቆዳቸው ላይ የማሳከክ የመሰነጣጠቅ አይነት ነገሮች፣ የራስ ህመምን ያባብሳል፣ አስምን ያባብሳል። በርካታ ነገሮች አሉ።
ደማቅ አረንጓዴ ቅጠሎቹን በቀይና ቢጫ ቀለማት ካሸበረቁ ፍሬዎቹ ጋር ለተመለከተ እንዲህ አይነቱ እጽዋት ለስጦታ የተዘጋጀ የአበባ ቆለል እንጂ የመሬትን ወዘና የሚያነጥፍ የአርሶ አደሩን ልፋት መና የሚያስቀር አረም አይመስልም። የአካባቢው ነዋሪ የወፍ ቆሎ ሲል ይጠራዋል። አንዳንዱ ውበቱን እንጂ ግብሩን ያልተረዳ ወደ ቅጥሩ እያመጣ የአጥሩ ማሳመሪያ የግቢው ማድመቂያ ለማድረግ ይተክለዋል። ነገር ግን በዞኑ በአሳሳቢነት እየተስፋፉ ከመጡት አረሞች ውስጥ አንዱ ነው። ችግሩ ዘርፈ ብዙ ሆኖ ሳለ አረሞቹን ለማጥፋት የሚፈለገውን ያህል ቅንጅታዊ ስራ አልተሰራም ባይ ናቸው አቶ አራርሳ።
በዚህ አረም ላይ አደገኝነቱን አይቶ ምርምሮችም ተጠግቶ ብዙ የተሰራበት አይደለም። በሰሜን ምስራቁ ብዛት ያላቸው ዩኒቨርሲቲዎች አሉ። ዩኒቨርሲቲዎችም ወደዚህ ተጠግቶ መፍትሄ የሚያመጡበት ሁኔታ የለም። ተቀናጅቶ መስራት ያለባቸው አካላት አሉ። የአካባቢ ጥበቃ አለ፣ ተፈጥሮ ሀብት አለ፣ ግብርና አለ፣ ሌሎችም ተቀናጅቶ ይህን ግን የማስወገዱ ስራ አልተገባበትም።
ዞኑ በራሱ አቅም ከግንቦት 21 ጀምሮ ለአስር ተከታታይ ቀናት አረም የማጥፋት ዘመቻ እያካሄደ ሲሆን በዘመቻው አርሶ አደሮች፣ የመንግስት ሰራተኞችና ባለድርሻ አካላት ተሳትፎ እያደረጉ ነው። እንዲህ አይነቱ እንቅስቃሴ በየአመቱ የሚካሄድ ነው ይበሉ እንጂ አቶ አራርሳ የሚጠበቀውን ያህል ግን ለውጥ አለመምጣቱን ያምናሉ።
ተከታታይ ኖሮት፣ ገምጋሚ ኖሮት፣ ደጋፊ ኖሮት በተቀናጀ መንገድና በውጥነት የተሰራ ስራ ስላልነበረ ውጤታማ አይደለንም። በአሁኑ ጊዜ በጣም በሚያስፈራ ደረጃ ላይ እየሄደ ነው።
የዘርፉ ባለሙያዎች እንደሚሉት አደገኛ መጤ አረሞች በንፋስ፣ በጎርፍ፣ በተሽከርካሪና በመሳሰሉት በቀላሉ ከአንድ ቦታ ወደ ሌላ ቦታ የመዛመትና በአጭር ጊዜ ውስጥ ሰፊ አካባቢ የመሸፈን አቅም ስላላቸው የመከላከል እንቅስቃሴው ከጉዳቱ ስፋት ጋር ተመጣጣኝ መሆን አለበት ይላሉ። በወሎ ዩኒቨርሲቲ የግብርና ኮሌጅ ዲን ዶክተር አሊ ሰይድ ለአመታት ስር የሰደደን እንደ ስያሜው አይነቱ የተለያየን አረም ዩኒቨርሲቲዎች በሚመደብላቸው አነስተኛ የማህበረሰብ አገልግሎት በጀት መፍታት ይከብዳል ይላሉ። ያም ሆኖ ጉዳዩን ጉዳያችን አድርገን ከባለ ድርሻ አካላት ጋር በቅንጅት ለመስራት ዝግጁ ነን ብለዋል።
ከአሁን በፊት የሰራነው ስራ የለም፣ ግን ይህ ችግር እንዳለ እናውቃለን። አሳሳቢ ስራ ነው፣ መሰራት አለበት። እንዳውም በ2011 በእኛ ኮሌጅ ላይ የተወሰነ ነገር እንስራ በሚል ውይይት አድርገንበት ነበር። ከዛ በፊት ግን ምርምር ነው መጀመር ያለበት የሚል ሀሳቦች ተነሱና ነገሩን ቴ እንዳደረግ ነው። ሀሳቡ አለ፣ ወደፊት ለመስራት እንትኑ አለ። ያው ምንድነው የብዙ አካላት ኢንቮልቭመንትም ይጠይቃል። ዩኒቨርሲቲዎች ላይ የሚመደበው የማህበረሰብ አገልግሎት በጀት ያን ያህል ተስፋፋን አረም በቀላሉ በአጭር ጊዜ ልታስወግደው አጭር ዞሮ ዝም ማለት የለብንም። መጀመር አለብን። በትሬኒንግ በተለያየ ነገር አዌርነስ እየፈጠን መግባት አለብን በሚል የተያዘ ስራ አለ እና 2012 የምንሰራቸው የማህበረሰብ አገልግሎት የሚሆን የምርምር ስራ አሁን እቅዶች እያዘጋጀን ነው። እዛ ላይ ልናካትት እንችላለን የሚል ግምት አለ።
የክልሉ ግብርና ቢሮ ምክትል ኃላፊ ዶክተር ሰለሞን አሰፋ ችግሩ በኦሮሞ ብሔረሰብ አስተዳደር ዞን ብቻ አይደለም የሚስተዋለው ይላሉ።
ሰሜን ወሎ፣ ደቡብ ወሎ፣ የተወሰነ ቆላማዎቹ አካባቢዎች፣ ሰሜን ሸዋ እንደዚሁ ቆላማው አካባቢ፣ ምዕራብ ጎጃም፣ ባህር ዳር ሁሉ ሳይቀር
አገሪቱ አሁን ካለባት የኢኮኖሚ ውስንነት አንጻር አረሞችን በቴክኖሎጂ ታግዞ ለማጥፋት ቢከብድም ቁርጠኛ ተነሳሽነት ካለ በሰው ኃይል ችግሩን መቅረፍ ይቻላል ባይ ናቸው።
በርካታ ነገሮች ተሰርተዋል ለዚህ አረም መቆጣጠሪያ፣ ለቅንጭ አረም። ነገር ግን ዋናው የዚህ አረም መፍትሄው ከክልል አይደለም የሚጠበቀው። አረም መታረም አለበት ማሳ ላይ። ይሄን ደግሞ የክልሉ ግብርና ቢሮ ኃላፊነት፣ የዞኑ ኃላፊነት፣ የወረዳው ኃላፊነት፣ የቀበሌ ባለሙያዎች ኃላፊነት፣ የአርሶ አደር የመሬት ባለቤቱ ኃላፊነት አለ። ይሄን አረም ለማጥፋት በንቅናቄ ከክልል ጀምሮ ስራ መሰራት ነበረበት። አዎ እናምናለን። ከባለፈው አመት ጀምረናል። ዘንድሮም በሰፊው እንሄድበታለን ብለን አስበናል።
ይሁን እንጂ ጥቆማውን መሰረት አድርገው አቅም በፈቀደ አስፈላጊውን ለማድረግ ዝግጁ መሆናቸውን አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ
መስፍንን እናመሰግናለን። በሌላ በኩል ደግሞ በትግራይ ክልል አንበጣ ወረርሽኝ እየታየ መሆኑ ታውቋል። አለም ፍስሐ ዝርዝር አለው።
በትግራይ ግብርና ቢሮ የተባይ መከላከልና መቆጣጠር ዳይሬክቶሬት ዳይሬክተር አቶ መብራትም ገብረ ኪዳን በወልቃይት የእጽዋት አንበጣ፣ በቀፍታ ሑመራ ደግሞ የበረሃ አንበጣ መታየታቸውን ገልጸዋል። አቶ መብራትም ገብረ ኪዳን አንበጣ በየትኛው ሁኔታ እንደሚከሰትና የሚያደርሰውን ጥቃት አስመልክተው እንዲህ ይላሉ።
አንበጣ
ልክ እንደ ማንኛውም ነፍሳት ተባይ የትኛውም ቦታ ላይ ይኖራል። በኢትዮጵያ ብቻም ሳይሆን በተለያዩ ዓለማት ይኖራል። ግን ለመባዛት አመቺ የሆኑ ቦታዎች፣ ምግብ የሚያገኙበት ቦታዎች እያፈላለገ ይንቀሳቀሳል። ግን ለመራባት አመቺ ነው ብሎ ባመነበት ቦታ ላይ እንቁላሉ ይጥልና ይባዛል ማለት ነው። በዛ ምክንያት ቁጥሩን እያበዛ ጉዳት ወደሚያደርስበት ደረጃ ላይ ይደርሳል። ሶስት አይነት አንበጣዎች ናቸው ያሉት። ደዘርት ሎኮስት የምንለው ወይ ደግሞ የበረሃ አንበጣ፣ ተዘማች እና ወይ ደግሞ የሚግራቶሪ የምንለው አለ። ከዛ በተጨማሪ ደግሞ የትሪ ሎኮስት የምንለው ወይ ደግሞ በእንቅጫት ላይ በጣም ጥቃት የሚያደርስ ነው እና በተለይ በእኛ አሁን በሰብል ላይ ብዙ ጥቃት የሚያደርሰው ወይ ደግሞ ጉዳት የሚያደርሰው የበረሃ አንበጣ የሚባለው ነው።
አቶ መብራቱም ገብረ ኪዳን አንበጣ የሚያደርሰው ጉዳት ከባድ መሆኑን ከመግለጻቸው ባሻገር በምስራቅ አፍሪካና በኢትዮጵያ መታየቱን ይገልጻሉ።
በምስራቅ አፍሪካ አካባቢ ሶማሊያ አካባቢ እንደታየ መረጃ አለን። በእኛ ክልልም አሁን ሁመራ አካባቢ ገብቷል። ጠዋት ላይ ትንሽ እየፈጠረ ነው ያለው። ኦልሬዲ የመከላከል ስራም ጀምረናል። ቃፍታ ሁመራ ወረዳ በረከት ሲባለ ተወደርታል እንደዚህ ታይተዋል። ና ያው ወልቃይትም እንደዚህ በሲባለ አካባቢ ታይተዋል።
በትግራይ በወልቃይትና በቃፍታ ሁመራ ወረዳዎች የተከሰተውን አንበጣ በወልቃይት የጠዋት በቃፍታ ሁመራ የበረሃ ወይም የሰብል አንበጣ መሆኑን ይገልጻሉ።
ወልቃይት አካባቢ የታየው ትልልቅ ዛፎችን የሚበላ ማለት ነው። ቃፍታ ሁመራ አካባቢ የታየው ደግሞ የበረሃ አንበጣ የሚለው ሰብል ላይ ያጠርካል ምችል ነው። ግን በእርግጥ አሁንም ቢሆን ተላጥቆሎች ላይ ነው እየታየ ያለ። ኦልሬዲ ትናንትና ወዲያ ጀምሮ የመከላከል ስራ ጀምረናል። አሁንም በመከላከል
ምን እያደረጋችሁ ነው ያለች? አሁን ገበሬዎች ምን ማድረግ አለበት? ባለሙያ ውስጥ
የመከላከል ስራ ሲባል የመጀመሪያው ስራ ያው ፈሻ ነው። ይህ አንበጣ ሊባት ሊከለከልበት ይችላል ተብሎ ሰበፉ በዛ አይነት የሚጠረጠሩ ቦታዎች ላይ ፈሻ ማድረግ ነው። በብዛት ባለሙያዎች፣ የክልል ባለሙያዎችም፣ የወረዳ ባለሙያዎች በገበሬዎች ደረጃ እያንዳንዱ እርሻ ላይ ፍተሻ ይደረጋል። እንግዲህ ፍተሻ በስፋት ሲሰራ ቶሎ ያለበትን ይታወቅና ያው ቶሎ ለመከላከል ስለሚያግዝ ማለት ነው። አንደኛው እሱ ነው። ከዛ ከታወቀ በኋላ ወዲያውኑ የመከላከል ስራ መስራት ነው። ሳይውል ሳያደር በተቀናጀ መንገድ የኬሚካል ርጭት ስራ ነው እየሰራ ነው ያለ ነው። ስለዚህ በተገኘበት ቦታ አሁን ወዲያውኑ የመከላከል ስራ ነው። በሌላ አካባቢ ደግሞ እንዳይኖር ደግሞ በሁሉም አካባቢ የፍተሻ ስራ ነው። በተለይ በደቡብ ትግራይ በአላማጣ ራያ ገቦ እና የምስራቃዊ አካባቢዎች ላይ በስፋት ፍተሻ ስራዎች እየተሰሩ ነው ያሉት። በየቀኑ ያለው መረጃ
አቶ መብራትም ገብረ ኪዳን አንበጣ በጊዜው ሳይባዛ ከተገኘ መቆጣጠር ይቻላል፣ ስለሆነውም በወልቃይትና በቃፍታ ሁመራ የታየው አንበጣ በፍተሻ በጊዜው መገኘት ይናገራሉ።
ወዲያውን ነው የታየው። አሁን እንዲያውም ብዙም ሳይስፋፋ ቶሎ ነው የተገኘው። ያው ቶሎ ስለተገኘም ለመከላከሉ
ገበሬዎችና ባለሙያዎች በየጊዜው ማሳቸውን መፈተሽ እንዳለባቸው አቶ መብራቱም አስገነዝበዋል። አቶ መብራቱም ለሰጠኝ ማብራሪያ አመሰግናለሁ። ለድምፅ የአሜሪካ ሬዲዮ አለም ፍስሐ ከመቀለ።
እናመሰግናለን። አሁን አድማጮች ሐኪሙን ይጠይቁ ነው። አሉላ እንግዲህ ሐኪሙን ይጠይቁ ያንተ ፕሮግራም ነው እና እስቲ ምን ይዘህልናል?
ሐኪሙን ይጠይቁ አዳነች ልክነሽ በየበዛ የቁጣ ስሜትና በሌሎች ላይ በኃይል የሚፈጸም ድርጊት የስነ ልቦና ጤናን የሚመረምር ተከታታይ ዝግጅት ነው። በተለይ በኢትዮጵያ ከቅርብ ወራት ወዲህ የታዩትን ቀውሶችና ግጭቶች የተመለከተው ለምሽቱም የተከታታይ ቅንብሩን የመጨረሻ ክፍል ነው የያዝነው። ተወያዮቹ በዚህ በዩናይት ስቴትስ በሚገኘው የሜዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ፕሮፌሰር ዮናስ እንዳለገዳና እንዲሁም በጀርመኑ የድሬስደን ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰር የበርካታ መጽሐፍ ደራሲው ዶክተር ዋልተ ንጉሥ ዳርጌ ናቸው። እነሆ የመጨረሻውን ክፍል።
ሶስቱ መንቻካ አመለካከቶች እኔ ያልኩት ብቻ ካልሆነ ሌሎች እኔ ባልኩት ህግ መሄድ አለባቸው፣ ዓለም እኔ ባልኳት መንገድ መጓዝ አለባት የሚለው ሶስቱ በግለሰብም ደረጃ ስነ ልቦናዊ ችግር እንደሚያመጡ ማስረጃ አለ። ምናልባትም ይሄ በቡድንም ደረጃ ችግር ሊያመጣ ይችላል። ሌላው ደግሞ አንድ የተረዳሁት ደግሞ በተቻለ መጠን ያለንን ሪሶርስ በሀገራችን ውስጥ ያለውን የህዝባችንን ልምድ፣ የህዝባችንን ችሎታ፣ የህዝባችንን አቅም በደንብ መጠቀም መቻል አለብን እና ጥሩ አጀማመር ነው በእውነቱ። እኔ እንዳየሁት በየቦታው ውይይት ክርክር እየተካሄደ ነው። ይሄ እየተስፋፋ ሲሄድ አንድ ቀን ጥሩ ቦታ እንደሳለን ብዬ ገምታለሁ። እና ምናልባትም እናምሮና ስነ ልቦና ትንሽ ቦታ ሊኖረው ይችላል ይህንን ነገር ለማስተካከል። በእርግጥ ግን አንትሮፖሎጂስቶች፣ ሶሲዮሎጂስቶች፣ የታሪክ ሰዎች እነዚህ ሁሉ ብዙ አስተዋጽኦ ማድረግ ይችላሉ። በእርግጥ አሁን በእውነት የፖለቲካ ሰዎችም ሲያዳምጡ አያለው ጥሩ ጀማመር ነው። የፖለቲካ ሰዎች አንዳንድ የሚናገሩበትም ቅላጼ ህዝቡ ላይ ትልቅ ስሜት ተጽዕኖ ሊያመጣ ይችላል። ለምሳሌ ያክል ባለፈው የኢትዮጵያ አየር መንገድ ደብረዘይት ላይ ወደቀ ጊዜ የምርመራውን ውጤት ያሳወቁት የትራንስፖርት ሚኒስትሯ ወይዘሮ ዳግማዊ እሳቸው አሁን የተናገሩበት አነጋገር፣ የስሜታቸው ቅላጼ ስለ አውሮፕላኑ አወዳደቅ፣ ለሁኔታው ያቀረቡት አቀራረብ፣ የስሜታቸው ጥልቀትና መጠኑ በእውነት አክብሮት ሰጥተህ እንድታዳምጥ የሚያደርግ ነው። ብሊቨብል የሚታመን አይነት አቀራረብ ነው። ግን ጠረጴዛ እየመቱና እየደበደቡ በንዴትና ወረቀት እየወረወሩ ቢናገሩ ምናልባት የዓለም ሚዲያም አይሰማቸውም ነበር። ሰምተው ከሆነ ወዲያውኑ ነው በየሚዲያው ሁሉም ነው ኮት እያደረገ ያችን ክሊፕ ያስተላለፈው። እና የፖለቲካ የመሪዎቻችን አነጋገር ስሜት ህዝቡም ላይ ተጽዕኖ ያደርጋል። ትልቅ ኃላፊነት አለባቸው እነሱ። ቢሆን አንዳንድ ጥሩ አጀማመር አለ። አሁን ባለፈው አንድ ውይይት ሁለት የተለያየ አስተሳሰብ ያላቸው ትልቅ የፖለቲካ ሰዎች አንድ ክፍል ውስጥ ቁጭ ብለው ተደማምጠው አንዱ ከአንዱ ጋር ሲከራከሩ አይቻለሁ። ይሄ ጥሩ አጀማመር ነው። በእውነት ተስፋ የሚሰጡ ብዙ ነገሮችም አሉ። የሚደማመጡ ሰዎች አይተናል። ሀሳብ በስነስርዓት የሚለዋወጡ ሰዎች አይተናል። እነዚህ ተስፋ የሚሰጡትን ጭንቆች ነው እንግዲህ መሰነቅና ማንትን ማለት ያለብን። ብዙ ይጠበቃል ከሁላችንም።
መልካም ነው ዶክተር ዋልተ ንጉስ፣ እንዳንጠፋፋ በቀደመ ጥያቄ ላይ ፕሮፌሰር ዮናስ ያነሷቸውንም ጭብጦች ተመልክተዋልና እርሶስ ምን ይላሉ?
ግሪኮች ለዓለም ከሰጡት ትልቅ ስጦታ ክርክር ነው፣ ዲቤት። በነ ፕሌቶና በነ አርስቶትል ከክርስቶስ ልደት በፊት ከአራት መቶ እስከ 340 ዓመተ ምህረት አካባቢ የግሪክ ስልጣኔ በጣም በሚያስደንቅ ሁኔታ የፋፋበት ጊዜ ነበርና ያን ጊዜ ሀሳብ ለሁለት ይከፈልና በአንታጎኒስትና በፕሮታጎኒስት ሰዎች እንዲከራከሩ ይደረጋል። ደግሞ ሰዎች ሲከራከሩ ዝም ብለው ያለ ገደብ ሳይሆን ጊዜ ተመድቦላቸው ይሄ የአሸዋ ሰዓት ነበረ ያኔ እና የአሸዋው ሰዓት ፈሶ እስከሚያልቅ ድረስ አንድ ሰው ይናገራል፣ ሌላ እንደገና ይሞላና የእሱ ተቃራኒ ደግሞ ይናገራል። እንደዚህ ከራከሩ የበለጠው ሀሳብ አሸንፎ ይወጣል። ይሄንን ሀሳብ ሮማውያኖች በጣም ሰይ ብለው ተቀብለውታል። ከሮማውያኖች ከአንድ ሺህ ዓመት በኋላ ደግሞ አሁን ታላቁ ክርስቲያን ፈላስፋ ቶማስ አኳይነስ የተባለ ሱማ ቴዎሎጂያ የሚለው መጽሐፉን ሲጽፍ የግሪኮቹን ዲቤት ተከትሎ ነው የጻፈው። በጣም የሚያስደንቅ መጽሐፍ ነው። እስከ ዛሬ ድረስ ብዙ ሰዎች የሚያከብሩት ታላቅ መጽሐፍ ነው ሱማ ቴዎሎጂያ። እና እሱም ይሄንን መጽሐፍ በሶስት ነው የከፈለው። በተቃርኖ ይጀምራል፣ እንደገና ደግሞ ተቃርኖን በሚቃረን፣ ከዛ ደግሞ በማጠቃለያ እንዲህ እያደረገ መጽሐፉን ለመጻፍ ችሏል። አሁን ወደ ኦክስፎርድ እና ወደ ኬምብሪጅ ዩኒቨርሲቲዎች ብንሄድ ዲቤት የየቀኑ ልምድ ነው። እኔ ለምሳሌ በኃይለ ሥላሴ ጊዜ አልነበርኩኝም፣ በደርግ ጊዜ ነው ወደ ትምህርት ቤት የገባሁት። ለመጀመሪያ ኤሌመንታሪ ትምህርት ቤት እንደነበርኩኝ ዲቤት ነበረ፣ ኋላ ግን ቀረ። ለምን እንደሆነ አላውቅም። ከኃይለ ሥላሴ ጊዜ የተወረሰ ይመስለኛል ሳስበው። እና ልክ እንደ ድሮ የክላሲክ ግሪክ በአንታጎኒስት እና በፕሮታጎኒስት ሰው ተከፋፍሎ በማንኛውም ሀሳብ ላይ በነጻ ይወያያል።
ትምህርት ቤት ውስጥ ያለ የክርክር ልማዱ ዘዬ ነው የሚሉት?
አዎ ትክክል ነው። ይሄ አንደኛ መቻቻልን፣ ሁለተኛ ለፖለቲከኞቻችን ወይንም ደግሞ የሀሳብ አራማጆች ለሚባሉ ሰዎች ደግሞ ብርቱ ሙግትን እንድናስቀምጥላቸው እንዲዘጋጁ የሚሉትን ነገር እንዲያስቡበት የምለው ነገር ሎጂካል ነው ወይ ራሽናል ነው ወይ ወደ ኮንክሉዥን ያደርሳል ወይ ብለው ሰው በደመ ነፍስ ሳይሆን ተዘጋጅተው እንዲናገሩ ግድ ይላቸዋል። አሁን እኮ ፖለቲከኞቻችንም ብሎገሮቻችንም ማንም እንደመጣለት ነው የሚያወራው። እኛም ደግሞ ሰሚዎችም ሀሳቦችን ለመፈተን እውቀቱም የለንም ትዕግስቱም የለንም። የሰው ድርጊት እያንዳንዱ ነገራችን ስልጣኔን የሚፈልግ ነገር ነው። ስልጣኔን ስል ዲሲፕሊንን የሚጠይቅ ነገር ነው። እዚህ ነገር ላይ አሁን ትልቅ ዋጋ ነው ያስከፈለን። ይሄ በጁላይ የተከሰተ ነገር ቀላል ነገር አይደለም። የኤታማዦር ሹማችንን ማጣት፣ የአንድ ሀገር የክልልን ፕሬዚዳንት ማጣት፣ በብዙ የሚቆጠሩ ሰዎች ሞተዋል፣ ፖሊሶቻችን ሞተዋል። ከፍተኛ ዋጋ ነው ያስከፈለን። ይሄ ግድ ካለው በትምህርት ቤት ካሪኩለም የሚሆን መንግስት የሚጠበቅበት ስራ አለ።
መልካም። እስኪ አንድ ነጥብ ላይ ሁለታችሁም ፈንጥቁና ውይይቱን ያድማጮች እናድርገው። ቀደም ብለን እንደተነሳንበት አንዳንድ ጊዜ ያለ ቦታው የተላከ እንደሚባለው አይነት ስሜት አለ፣ ቁጣ አለ። ነገር ግን ያ ቁጣ ትክክለኛ መሰረትም ቢኖረው ያሰቡትንም ላያስገኙ ወደ ውዝግብና ግጭቶች እንዲያመሩ በመፍቀድ ፋንታ ለምን ትርጉም ያለው መፍትሄ የሚያስገኝ ሌሎችንም በኃይል የማይጫን መላ አይታሰብም? ለምን ሚዛን ጠፋ? ለስነ ልቦና ዓለም ለዚህ የሚላቸው ነገሮች ካሉ ፕሮፌሰር ዮናስ፣ ለዚህኛው ደግሞ እርስዎ ላስቀድምና ወደ ዶክተር ዋልት ንጉስ እመለሳለሁ።
አንድ ነገር እዚህ ላይ ማለት መፈለገው አሉላ፣ በአጭሩ ለማስቀመጥ ይሄ ሰልፍ ሳቦታጂንግ ቢሄቪየር፣ ራስን በራስ ውድቀት ውስጥ መክተት የሚባለው ይሄ ነው። ይህንን ነገር አሁን ፕሮፌሰር ስቲቨን ሄይስ ዩኒቨርሲቲ ኦፍ ኔቫዳ በደንብ ያጠኑት ነገር ነው እና ስድስት ነገሮች አምጥተዋል። አንደኛው አንድ ሰው ራሱን መጀመሪያ መጠየቅ ያለበት ለምንድን ነው የምኖረው በዚች ዓለም? ምናልባት ለፖለቲካ ድርጅት፣ ለቤተሰብ፣ ለጤና፣ ለተለያየ ነገር ብሎ ይሄ ቫሊዩ ክላሪፊኬሽን የሚለው አለ። ከዛ ሁለተኛው ኮሚትድ አክሽን ማለትም ይህንን የምኖርበትን ነገር ስራዬ ብዬ ከታተለዋለሁ። ሶስተኛ ደግሞ ከፈጠርነው ታሪክ ጋር አንድ ሰው ከሁኔታዎች በዚህ ነገር እንደዚህ ስለሰራው እኔ ይሄ ነኝ ብሎ ማስብ የለበትም። እኔ የራሱን ህልውና የራሱን ማንነት መመዘን ያለበት ጥሩውንም መጥፎውንም ኒውትራሉንም በመመዘን ነው። ሰልፍ አስ ኮንቴክስት ይሉታል። ከዛ ደግሞ አንድ ነገር አንድ ሰው ካለው ሀሳብ ጋራ መጣበቅ አያስፈልግም። ለምሳሌ አንድ ተማሪ ወድቃለሁ ብሎ ከመጀመሪያው ነው ካሰበ ከዚህ ሀሳብ ጋር ፊውዥን ይዛ ከዚህ ሀሳብ ጋር ሰውየው ከተዋሃደ ወደ ጥናት ቤት ከመሄድ ይልቅ ወደ በርጫ ቤት መሄድ ያስባል ማለት ነው። ወደ መጠጥ ቤት መሄድ ያስባል ማለት ነው። ይሄንን ያሳወጡ ዲፊውዥን ፈንጠር ብሎ ሀሳብን ልክ የሌላ ሰው ሀሳብ አስመስሎ ቆም ብሎ ማሰብ ያንን
ዶክተር ዋልተ ንጉስ በዚሁ ርዕሰ ጉዳይ ላይ የሚሰጡትን መልስ ጨምሮ አድማጮች ሙሉም በድረ ገጻችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን የመጨረሻውን ቅንብር ባለፉት 28 ዓመታት ለደቡብ ክልል ከሲዳማ ውጪ የሌላ ብሔር ተወላጅ በርዕሰ መስተዳደርነት ሲሾም አቶ ርስቱ ይርዳው ከአቶ ኃይለማርያም ቀጥሎ ሁነኛ ሰው ሆነዋል። ዮናታን ዘብዲዮስ ዝርዝሩን ይዟል።
አቶ ርስቱ ይርዳው የክልሉ ምክትል ርዕሰ መስተዳድር በመሆን ሲሾሙ የተኳቸው አቶ ሚሊዮን ማቶስ ከስልጣናቸው የተነሱበት ምክንያት ለምክር ቤቱ አባላት ያልተገለጠ ሲሆን ቁጥራቸው የበዙ ሰዎች እሳቸው ከስልጣናቸው የተነሱበትን ምክንያት ሲተነትኑ ከሲዳማ የክልልነት ጥያቄና በክልሉ ከሚታየው የጸጥታ ችግር ጋር በማያያዝ ላይ ይገኛሉ። አንዳንድ ምሁራንም ደኢህዴን የክልልነትን ስልጣን ከሲዳማ ዞን ተወላጆች እጅ ያወጣው ያለ ምክንያት አለመሆኑን እየገለጡ ይገኛሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አቶ ደየሞ ዳሌ ይናገራሉ።
የድርጅቱን አባላት ቅሬታ ሲያቀርቡ እንደነበር እናውቃለን። በግልጽ ኦፊሻሊ ባይነገር ከድርጅት ስልጣናቸውም አውርደዋል የሚል ወሬ አለ። የአቶ ኦሚሊየን መውረድ ብዙ እንደ እንትን የሚታይ አይደለም። ምክንያቱም የዞንም የሐዋሳ ከተማም ባለስልጣናት ድርጅቱ አግዷል እናውቃለን። እና ከዛ ጋር የተያዘ ሊሆን ይችላል የሚል ግምት ነው ያለኝ። ግን ብዙም ሰው እንደዛ ነው ያለው። አቶ ኦሚሊየን በነበሩበት አንድ አመት ያው ከለውጡም ጋር ተያይዞ ክልሉ የተረጋጋ አልነበረም። በሲዳማ ዞን ብቻ ሳይሆን ብዙ ቦታ ኮማንድ ፖስት እስከሚገባ ድረስ እንደዚሁ ችግር ነበረ። አቶ ሚሊየን ለራሳቸው ዞን ካልሆነ በቀር ለሌላ ቦታ ትኩረት አልሰጡም የሚል ቅሬታ ነበር። ሌላው የሲዳማ ዞን ወደ ሪፈረንደም እየሄደ ነው። ከዛ ጋር ደግሞ እሳቸው እዛ ሆነው የዞኑ ባለስልጣናትም ያው የሲዳማን ጥቅም ነው የሚያራምዱት እና እሳቸውም ክልሉን ወክለው የሚያራምዱ ከሆነ የሚል ፐርሰፕሽን አለ።
ድርጅቱ አቶ ሚሊየን ማቶስን ከስልጣናቸው በማንሳት አቶ ርስቱ ይርዳውን በምክትል ርዕሰ መስተዳድር የሾመው የሲዳማ ዞን ክልል ሆኖ ከደቡብ ክልል ከወጣ በኋላም ክልሉን መምራት ያለበት የሌላ ዞን ተወላጅ ነው የሚል ሀሳብ የሚያራምዱ ቢኖርም አቶ ደየመ ዳሌ ግን ሻሪም ሻሚም ደሄደን ስለሆነ የተለየ ነገር የለውም ነው የሚሉት።
ድርጅቱ ሊቀመንበርም ስሉ የነበረው ክልሉ ቢወጣም ከደሄደን አመራር ውጭ አይሆንም የሚል አቋም አላቸው። ስለዚህ ያው ሲዳማም ቢወጣ ሁለቱም የሚቀረውም ክልል እዛ የሚወጣውም ክልል በደሄደን ስር ስለሚሆን የግዴታ የሲዳማ ባለስልጣን ከዛ ማንሳት አስፈላጊ ነው የሚል ሎጂክ አይኖርም። ሌላ ምርጫ ካልተካሄደ በቃ ከደሄደን ውጭ የሚሆንበት እድል የለም። ቱ አባላት መካከልም ብዙ ሽኩቻ እንዳለ ግልጽ ነው። ከዛ የተነሳ ነው ይመስል
በህዝብ እንደራሴዎች ፊት ቀርበው ቃለ መሃላ የፈጸሙት የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳው ለክልሉ ህዝብ ምን መስራት እንደሚፈልጉ ገለጽ አድርገዋል። አቶ ሪስቱ የመጀመሪያ በሆነው ንግግራቸው የህዝብና የመንግስትን አደራ ተቀበልኩ ያሉት የክልሉ መንግስትም ሆነ ገዢ ፓርቲ ደሄድንም በከባድ ፈተና ውስጥ ባለበት ወቅት ነው ብለዋል። አቶ ሪስቱ ሁሉንም የክልሉን ህዝብ በእኩልነት እንደሚያገለግሉም ተናግሯል። የክልሉ ህዝቦች የዲሞክራሲና የልማት ጥያቄዎች በሚገባ አለመመለሳቸውን ተናግሯል።
የህግ የበላይነት መከበር ለዲሞክራሲ ስርዓት ግንባታ መሰረት በመሆኑ የክልሉ መንግስት በህገወጦች ላይ በህግ መሰረት የሚያስተምር እርምጃ እንዲወሰድ ከማድረግ ጎን ለጎን ወጣቱንና ሌሎች የህብረተሰብ ክፍሎች በህግ የበላይነት ላይ ያላቸው ግንዛቤ እንዲዳብር የሚያስችል ስራዎች በትኩረት ይሰራል።
ከዚህ በተጨማሪም አዳዲስ አመራሮችን ማዋቀር፣ ሁለንተናዊ ታድሶ ማድረግና ኢፍትሃዊ አሰራሮችን ማስወገድም ትኩረት እንደሚሰጣቸው፣ በሌላ በኩል ደግሞ በክልሉ የሚነሱ ራስን በራስ የማስተዳደር ጥያቄዎችን በብልሃትና የክልሉ ህዝብ በአሳታፊ መንገድ እንደሚፈቱም ገልጸዋል። በኢትዮጵያ ማንነትና በብሔር ማንነት መካከል ያለው ሚዛን መጠበቅ የሚያስችል ፖለቲካዊ ስራ መስራትና ህብረ ብሔራዊ የፌዴራሊዝም ስርዓት ለማጽናት የሚያግዙ ተግባራትም ትኩረት እንደሚሰጣቸው ተናግረዋል። ምክትል ርዕሰ መስተዳደሩ ዘረኝነት፣ ሃይማኖታዊ ጽንፈኝነትና ህገ ወጥነት በክልሉ እየታየ መሆናቸውና ጽኑ ትግልም እንደሚደረግባቸው ገልጸው በክልሉ ባለፉት 3 ዓመታት በዘለቀው የጸጥታ ችግር የተቀዛቀዘውን ነገር ግን ትኩረት ያላገኘውን የምጣኔ ሀብት መውደቅ መፍትሄ እንደሚፈልግለትም ምክትል ርዕሰ መስተዳደሩ ተናግረዋል።
አድማጮች የዮናታን ዘብዲዮስ እናመሰግናለን። ስርጭታችን እዚህ ላይ አበቃ። የትግርኛ ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ።